ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁን የየካቲት 10 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ በቅድሚያ የዕለቱን ርዕሶች እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ትናንት አርብ በቅድስት ማርታ በሚገኘው ጸሎት ቤታቸው ባሳረጉት መሥዋዕተ ቅዳሴ ወቅት ባሰሙት ቃለ ምዕዳን ጾም በግብዝነት የተሞላ ወይም በሰዎች እንዲታይ ተብሎ የሚደረግ መሆን እንደሌለበት ማሳሰባቸው፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ቸርነትን ማሳደግ ከተፈለገ በቅድሚያ ልብን ማደስ እንደሚያስፈልግ ማሳሰባቸው መገለጹ፣ የዓለም ወጣቶች በጳጳሳት ሲኖዶስ ቅድመ ዝግጅት ላይ እንዲሳተፉ ጥሪ እንደቀረበ መገለጹን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ትናንት አርብ በቅድስት ማርታ በሚገኘው ጸሎት ቤታቸው ባሳረጉት መሥዋዕተ ቅዳሴ ወቅት ባሰሙት ቃለ ምዕዳን ጾም በግብዝነት የተሞላ ወይም በሰዎች እንዲታይ ተብሎ የሚደረግ መሆን እንደሌለበት አሳስበዋል። የራስን ሕሊና በሚቃረን መልኩ ጾምን በአግባቡ ሳንጾም ቀርተን እኛ ካቶሊኮች እምነታችንን በተግባር እናሳያለን፣ ሁልጊዜ እንጾማለን፣ የበደሉንን ይቅር እንላለን፣ የዚህ ወይም የዚያ መንፈሳዊ ማኅበር አባል ነን በማለት በተግባር ሲታይ ግን ፍሬው በጣም ጥቂት የሆነ ሕሊናችንን የሚቃረን ጾም መጾም የለብንም ብለዋል። በሰዎች ቤት ተቀጥረው የሚሰሩትን የቤት ውስጥ ሠራተኞችን ያስታወሱት ቅዱስነታቸው የተገነዘቡትንና በአንድ ሰው ቤት የተመለከቱትን ሲናገሩ ለሠራተኞቻቸው የሚገባውን አክብሮት በመንፈግ በጥፊ ሲመቱ ተመልክቻለሁ ብለዋል። ብዙዎች ለሠራተኞቻቸው ስለሚሰጡት አክብሮት ሲጠየቁ በየዕለቱ የሚያደርሱትን በደል በመደበቅ ወይም በመካድ መልካም አክብሮት እንዳላቸው ይናገራሉ። እንግዲህ ይህ ነው ሕሊናን የሚቃረን ክርስቲያናዊ ያልሆነ አካሄድ ብለዋል። እስቲ በጥቂቱ የሚከተሉ ጥያቄዎችን እንመልከት ብለው ለሠራተኛዬ ተገቢ የጉልበት ዋጋ ወይም ደሞዝ እከፍላለሁ፣ የሚገባውን ሰብአዊ አክብሮት እሰጣለሁ፣ የእረፍት ጊዜ እንዲኖር እፈቅዳለሁ ብለን ራስን መጠየቅ ያስፈልጋል ብለዋል። በቤታችን በድርጅቶቻችን ተቀጥረው የሚሰሩ በርካታ ሠራተኞች አሉ። እነዚህን ሠራተኞች እንዴት እንይዛቸዋለን ብለን መጠየቅ በቂ ይሆናል ብለዋል። በዕለቱ የተነበበው የመጀመሪያው ንባብ ይህን ያስገነዝባል። በኃይል ጩህ፣ ምንም አታስቀር፣ ድምፅህን እንደ መለከት አሰማ፣ ለሕዝቤ ዓመፃቸውን ለያዕቆብም ቤት ኀጢአታቸውን ተናገር። ዕለት በዕለት ይፈልጉኛል፣ መንገዴን ለማወቅ የሚጓጉ ይመስላሉ። ትክክለኛውን ነገር እንደሚያደርግ የአምላኩንም ትእዛዝ እንዳልተወ ሕዝብ ሁሉ ተገቢ የሆነ ፍትህ ይለምኑኛል። እግዚአብሔር ወደ እነርሱ እንዲቀርብ የሚወዱ ይመስላሉ። አንተ ካልተቀበልከው ለምን ጾምን? አንተ ከጉዳይ ካልቆጠርከው ስለምን ራሳችንን አዋረድን ይላሉ። ሆኖም በጾማችሁ ቀን የልባችሁን ታደርጋላችሁ፣ ሠራተኞቻችሁንም ትበዘብዛላችሁ። ጾማችሁ በጥልና በክርክር በግፍ ጡጫና በመደባደብ ይፈጸማል። ከእንግዲህ ዛሬ የምትጾሙት ጾማችሁ ድምፃችሁ ወደ ላይ እንደሚሰማም ተስፋ አታድርጉ። እኔ የመረጥኩት ጾም እንዲህ ዐይነቱ ነውን? ሰውስ ራሱን የሚያዋርደው በእንዲህ ያለው ቀን ብቻ ነውን? እንደ ደንገል ራስን ዝቅ ማድረግ ነውን? ወይስ ማቅ ለብሶ በአመድ ላይ መንከባለል ነውን? ታዲያ ጾም ብለህ የምትጠራው ይህን ነውን? እግዚአብሔርስ የሚቀበለው እንዲህ ያለውን ቀን ነውን? እንግዲህ እኔ የመረጥኩት ጾም የጭቆናን ሰንሰለት እንድትበጥሱ፣ የቀንበርን ገመድ እንድትፈቱ፣ የተጨቆኑትን ነፃ እንድታወጡ፣ ቀንበርን ሁሉ እንድትሰባብሩ አይደለምን? ምግብህን ለተራበ እንድታካፍለው፣ ተንከራታችሁን ድሃ ወደ ቤትህ እንድታስገባው፣ የተራቆተውን ስታይ እንድታለብሰው፣ የሥጋ ዘመድህንም ፊት እንዳትነሳው አይደለምን? ይህ ከሆነ ብርሃንህ እንደ ንጋት ጮራ ይፈነጥቃል፣ ፈውስህ ፈጥኖ ይደርስሃል፣ ጽድቅህ ቀድሞህ ይሄዳል፣ የእግዚአብሔር ክብር ደጀን ይሆንልሃል። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይመልስልሃል፣ ለእርዳታ ትጮኻለህ፣ እርሱም አለውልህ ይልሃል። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 እስከ 9። ርዕሰ ሊቃነ ጳጳሳት ፍራንችስኮስ የምንጾመው ጾም ከራሳችን አልፎ ለሌሎች የሚሰጠው ጥቅም ምንድን ነው ብለው በመጠየቅ ጾማችን ለሌሎች ጥቅም ካልሆነ የግብዝነት ጾም ነው፣ ሕሊናን የሚቃረን ጾም ይሆናል፣ ወደ መንታ መንገድ የሚወስድ ጾም ይሆናል። ፈሪሳውያንና ሰዱቃውያን እንደሚያደርጉት የውሸትና የአስመሳይነት ይሆንና ክርስቲያናዊ አካሄዳችንን የሚቃረን ይሆናል ብለዋል። ከግብዝነት እንድንወጣ የራስን ሕሊና ከሚቃረን አካሄድ እንድንላቀቅ የምንችልበትን የጸጋ በረከት መጠየቅ ያስፈልጋል ብለዋል። ቅዱስነታቸው በማከልም የምንችለውን እንጂ የማንችለውን ማድረግ የለብንም፣ የምንችለውን ስናደርግ በቅን መንገድ የራስን ሕሊና በማይወቅስ በክርስቲያናዊ መንገድ ማድረግ እንደሚገባ አሳስበው ይህን የምናደርግበትን ጸጋ እግዚአብሔር እንዲሰጠን በጸሎት ተማጽነዋል። ርዕሰ ሊቃነ ጳጳሳት ፍራንችስኮስ ቸርነትን ማሳደግ ከተፈለገ በቅድሚያ ልብን ማደስ እንደሚያስፈልግ አሳሰቡ። ርዕሰ ሊቃነ ጳጳሳት ፍራንችስኮስ ይህን የተናገሩት ትናንት በቫቲካን የቅዱስ ጴጥሮስን መቃብር ለመሳለም የመጡትን የቅዱስ ጴጥሮስ ማኅበር ተወካዮችን በተቀበሉበት ወቅት እንደሆነ ለማወቅ ተችሏል። ቅዱስነታቸው ለማኅበሩ ተወካዮች እንደገለጹት ወደ ቅዱስ ጴጥሮስ ቤተ ክርስቲያን ያደረጋችሁት ጉብኝት በጾም ጊዜ መጀመሪያ ላይ እንደመሆኑ ይህ ወቅት በካቶሊካዊት ቤተ ክርስቲያን እምነትና በተልእኮዋ ውስጥ ትልቅ ስፍራ የሚሰጠው እንደሆነ ጠቅሰው በጥምቀት የኢየሱስ ክርስቶስ ተከታይ የሆኑቱ በሙሉ ሊሳተፉ ይገባል ብለዋል። ዓመፅና ራስ ወዳድነት በገነነበት ዓለም ቸርነት ጠፍቶ ከእግዚአብሔር ጋርና ከሰዎችም ጋር ሊኖር የሚገባው መልካም ግንኙነት ከልብ ውስጥ ሲጠፋ በእውነት ቸርነት፣ ፍቅርና ርኅራዬ በልባችን ውስጥ አለ ወይ ብለን ራሳችንን መጠየቅ አስፈላጊ ይሆናል ብለዋል። ለዘንድሮ የጾም ወቅት ያቀረብኩት መልእክትም ይህንን ያመለክታል ብለዋል። መጸለይ፣ መጾምና ካለን አውጥተን ለሌሎች ማካፈል ከእግዚአብሔር የተሰጠን የአደራ ትእዛዛት ናቸው። ጸሎት በእውነት በመመራት ወደ ራሳችንና ወደ እግዚአብሔር ዘንድ የምንጓዝበት መንገድ ነው። ጾም የብዙ ሰዎችን የረሃብ ሥቃይ በመጋራት ሥቃያቸውን እኛም በመገንዘብ ከራሳችን አልፈን ለሌሎችም እንድንጨነቅላቸውና እንድናስብላቸው ያደርገናል። ልግስና ወይም ቸርነት እግዚአብሔር የሰጠንን የሀብት በረከት ድጋፍና እርዳታ ከሚያስፈልጋቸው ከእግዚአብሔር ልጆች ጋር መጋራት ነው ካሉ በኋላ በተለይም የተቸገረን መርዳት የሕይወታቸው ጥሪ እንዲያደርጉ የቅዱስ ጴጥሮስ ማኅበር ተወካዮችን አደራ ብለዋል። ቅዱስነታቸው በማከልም የቅዱስ ጴጥሮስ ማኅበር ለቆመለት ዓላማ ያላቸውን አድናቆት ገልጸው እገዛን የሚያደርጉላቸውን ሰዎች በግልም ሆነ በጋራ ጸሎት እንዲያስታውሷቸው ጠይቀዋል። በተለኳቸው የእግዚአብሔር ድጋፍ እንዲጨመርበትም ተመኝተው ቤተ ክርስቲያንን ለማሳደግ በምናደርገው ጥረት ሁላችንም የእግዚአብሔር ልጆች ነን ብለዋል። ለቅዱስ ጴጥሮስ ተወካይ የምታደርጉት ልገሳ ለቤተ ክርስቲያን የምታደርጉት ልገሳ ስለሆነ በዚህም ለሰዎች በተለይም ከመኖሪያቸው በግድ እንዲፈናቀሉ ተደርገው ደሃ ለሆኑት ሰዎች የምታደርጉት ድጋፍ ነው ብለዋል። ስለዚህም እናንተ በምታግዟቸው ሰዎች ስም ለድጋፋችሁና ለመንፈሳዊ ቅርበታችሁ ምስጋናዬን አቀርባለሁ ብለዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በመጨረሻም ልብን በማደስ ብቻ ቸርነትን ማሳደግ ስፍር ቁጥር ለሌለው ክፋት ማብቂያ እንዲኖረው ማድረግ ይቻላል ብለዋል። በመጪው ዓመት በጥቅምት ወር ላይ በወጣቶች ጉዳይ ዙሪያ በቫቲካን ለሚሰበሰበው የጳጳሳት ሲኖዶስ ጸሎት እንዲያደርጉ ማኅበርተኞችን ካሳሰቡ በኋላ በሰጡት ሐዋርያዊ ቡራኪያቸው እግዚአብሔር ልባችንን በመለወጥ የቸርነት የልግስናንና የፍቅርን ጽኑ ፍላጎት እንዲጨምር ስፍር ቁጥር ለሌለው ክፋት ምክንያት የሆነው ዓመፅ ከምድራችን እንዲወገድ ወደ ቅዱስ ጴጥሮስ ቤተ ክርስቲያን ያደረጋችሁት መንፈሳዊ ጉዞ በልባችሁ ቸርነትን እንዲያሳድግ በምትኖሩበትም አካባቢ ሁሉ ለእምነታችሁ ምስክሮች እንድትሆኑ ይርዳችሁ ብለዋል። በሚቀጥለው ዓመት የሚደረገው የጳጳሳት ሲኖዶስ በወጣቶች መካከል የክህነት ጥሪ እንዲያድግ ያስችል ዘንድ በጸሎት እንዲተባበሩ አደራ ብለዋል። የመላው ዓለም ወጣቶች በጳጳሳት ሲኖዶስ ቅድመ ዝግጅት ላይ እንዲሳተፉ ጥሪ ቀረበ። 300 ወጣቶች የሚሳተፉበትና ከጳጳሳት ሲኖዶስ አስቀድሞ ሲከናወን በአይነቱ የመጀመሪያ የተባለው ስብሰባ ከመጋቢት 10 ቀን እስከ መጋቢት 15 ቀን 2010 ዓመተ ምህረት ድረስ በሮም እንደሚካሄድ ታውቋል። በሚቀጥለው ዓመት በጥቅምት ወር 2011 ዓመተ ምህረት በሮም በሚካሄደው የጳጳሳት ሲኖዶስ ላይ የወጣቶችን ጉዳይ አስመልክቶ ሰፋ ያለ ውይይት እንደሚደረግ የሚታወቅ ሲሆን መጋቢት ላይ የሚደረገው የወጣቶች ስብሰባ ለጳጳሳቱ ሲኖዶስ ቅድመ ዝግጅት ይሆናል ተብሏል። ይህን ስብሰባ የሚካፈሉ 300 ወጣቶችም ከዓለም ዙሪያ ተመርጠዋል። የጳጳሳት ሲኖዶስ አስተባባሪና ጠቅላይ ጸሐፊ የሆኑት ብፁዕ ካርዲናል ሎሬንሶ ባልዲሴሪ ትናንት አርብ በመግለጫቸው እንዳስገነዘቡት በመጋቢት ወር ላይ የሚካሄደውን ስብሰባ የሚካፈሉ ወጣቶች ከየአገሮቻቸው ጳጳሳት ጉባኤ የተመረጡ፣ ከገዳማውያንና ገዳማውያት ማኅበራት እንዲሁም ከቅድስት መንበር ሐዋርያዊ ጽሕፈት ቤቶች የተውጣጡ እንደሆነ ገልጸዋል። እነዚህ ወጣቶች ከተለያዩ የኑሮ ወግና የባህል ልዩነቶች ከሚታዩባቸው ማኅበረሰብ፣ አንዳንዶቹም በሕገ ወጥ የሰዎች ዝውውር ወንጀል የተሳተፉ እንደሆነ አስረድተዋል። የስብሰባው ዓላማም በጳጳሳት ሲኖዶስ ወቅት ከወጣቶች የሚቀርቡ ጥያቄዎችና በዘመናቸው የሚያጋጥሟቸውን ችግሮች በሚገባ እንዲሰማ ለማድረግ በማሰብ እንደሆነ ብፁዕ ካርዲናል ሎሬንሶ ባልዲሴሪ ገልጸዋል። በስብሰባው የሚነሱ ሐሳቦችም ወደ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ዘንድ ከቀረቡ በኋላ ወደ ሲኖዶሱ አባቶች ዘንድ ተልከው ውይይት ይደረግባቸዋል ብለዋል። በመጋቢት ወር ላይ ስብሰባውን በአካል ተገኝተው ከሚሳተፉ 300 ወጣቶች በተጨማሪ በዓለም ዙሪያ የሚገኙ ወጣቶችም የተለያዩ ማኅበራዊ ድረገጾችን በመጠቀም እርስ በርስ ተወያይተው ሐሳብ መለዋወጥ እንደሚችሉ ተናግረዋል። ከዚህ በፊት በማኅበራዊ ድረገጾች የቀረቡትን ጥያቄዎች በመመለስ 221,000 ወጣቶች መሳተፋቸውን ገልጸዋል። አሁንም ቢሆን በተለያዩ ቋንቋዎች የተዘጋጁ ሲኖድ 2018 የሚለውን የጳጳሳት ሲኖዶስ ድረገጽ ላይ ወይም ሲኖድ 2018 በሚለው የፌስቡክ ገጽ በመጠቀም መሳተፍ እንደሚቻል ተናግረዋል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮ በጥር 7 2010 ዓ ም የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ምዕመናን ዘንድ የተጀመረውን የአብይ ጾም አስመልክተው በሮም ከተማ በሚገኘው በቅድስት ሳቢና ባዚሊካ ተገኝተው ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት የአብይ ጾም ወቅት ከክርስትና ሕይወታችን ጋር የማይሄዱ ተግባሮቻችንን በማስተካከል በመታደስ የጌታችን የኢየሱስ ክርስቶስን ትንሣኤ በጉጉት የምንጠባበቅበት ወቅት ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ምዕመናን ዘንድ በይፋ የተጀመረውን የአብይ ጾምን ምክንያት በማድረግ ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የአብይ ጾም ወቅት ከክርስትና ሕይወታችን ጋር የማይጣጣሙ ነገሮችን በማስወገድና ከመቼውም ጊዜ በተሻለ ለመታደስ በደስታና በተስፋ ተሞልተን የጌታን ትንሣኤ ለማወጅ አመቺ የመዘጋጃ ወቅት ነው። ቤተ ክርስቲያን በእናትነት ጥበቧ ተሞልታ እምነታችንን ሊያዳክሙ ወይንም ሊያጥለቀልቁ የሚችሉ ማንኛቸውንም ነገሮች ልዩ ትኩረት እንድንሰጥ በዚህ ወቅት ትጋብዘናለች። ለብዙ ፈተናዎች ተጋላጮች ነን። እያንዳንዳችን ሊያጋጥሙን የሚችሉት ችግሮቻችንን እናውቃለን። የዕለት ተዕለት ሕይወታችንን ሁሌም የሚለያይ ሁኔታ ሲገጥመን ይህንን ሕመምና አለመተማመን የሚጠቁሙ ድምፆች አሉ። እነዚህ ድምፆች በዚህ አጋጣሚ የሚያደርጉትን ነገር ቢኖር የእነርሱን ተአማኝነት የሌለውን ድምፅ እንድንሰማ ማድረግ ነው። የእምነት ፍሬ ፍቅር ከሆነ ቅድስት እማሆይ ትሬዛ አዘውትረው ይሉ እንደነበረ ሁሉ በዚህ መሠረት ያለመተማመን ፍሬ ደግሞ ግዴለሽነት ወይም የያዝነውን ሕይወት መተው ማለት ነው። አለመተማመን፣ ግዴለሽነትና ከሕይወት ጉዞ መሸሽ፣ እነዚህ ነገሮች አማኝ የሆኑ ሰዎችን ነፍስ የሚገሉና ሽባ የሚያደርጉ ነገሮች ናቸው። የአብይ ጾም ወቅት እነዚህንና እነዚህን የመሳሰሉ ፈተናዎችን ነቅሰን የምናወጣበት ወቅት ነው። የልብ ምታችን ወይም የልብ ትርታችን በኢየሱስ ቅኝት እንዲመታ ማድረግ ይገባል። ይህንን የአብይ ጾም ወቅት በዚህ ዐይነቱ እምነት ተሞልተን መፈጸምም ይኖርብናል። ይህንንም ስናደርግ የክርስቲያኖችን ልብ ብርሃን እንደገና እንዲበራ የሚያደርጉትን ለአፍታ ያህል ሕይወታችንን ቆም ብለን መመልከት፣ ማየትና ማሰላሰል የሚሉትን ነገሮች በሕይወታችን መለማመድ ይኖርብናል። ለአፍታ ያህል ቆም ማለት ያለ እኛ ፍቃድ በሕይወታችን ውስጥ ገብተው ነፍሳችንን የሚያስጨንቁ ስሜቶችን፣ አለመረጋጋትና ጭንቀቶችን መተው ማለት ነው። ከእነዚህ ነገሮች መታቀብ ደግሞ አስደንጋጭ በሆነ ፍጥነት ሕይወታችንን በመተብተብና በመከፋፈል በመጨረሻም ከቤተሰቦቻችን፣ ከጓደኞቻችን፣ ከልጆቻችን፣ ከአያቶቻችን በመጨረሻም ለእግዚአብሔር እንድሰጠው የነበረውን ነገር በአስገዳጅ ሁኔታ ከእኛ የተወሰደብንን ጊዜ መልሰን እንድናገኝ ያደርገናል። ለአፍታ ያህል ሕይወታችንን ቆም በማለት መመልከት እዩኝ እዩኝ ከሚያሰኝ መንፈስና በሁሉም ዘንድ እንደ ማስታወቂያ ሰሌዳ ከመታየት እንድንቆጠብ ያደርገናል። ሕይወታችንን አንድ ጊዜ ቆም ብሎ መመልከት የሚጠቅመው ኩራትን በማስወገድ ርኅሩ የሆነ ልብ እንዳይኖረን ከሚያደርጉ ነገሮች በመራቅ በኀጢአትና በስህተት የተጠቁትንና ለተጎዱ ለመጥፋት የተጋለጡትን ሰዎችን ሁሉ እንድንረዳ ልባዊ ርኅራዬ እንዲኖረን አክብሮትም እንዲኖረን ያደርገናል። ሕይወታችንን አንድ ጊዜ ቆም ብለን መመልከት የሚጠቅመው ሁሉን ነገር በቁጥጥራችን ስር እናደርግ ከሚል ስሜት፣ ሁሉን ነገር እናውቃለን ከሚል ስሜት፣ ሁሉን ነገር ወደ ጥፋት መንገድ ከመምራት እንድንቆጠብ ያግዘናል። ይህንን ማድረግ የምንችለው ሕይወትንና መልካም የሆኑ ስጦታዎችን በሙሉ ለሰጠን እግዚአብሔር ምስጋናችንን ማቅረብ ስንችል ነው። ሕይወታችንን አንድ ጊዜ ቆም ብለን መመልከት የሚጠቅመው የማዳመጥ ችሎታችንን በመቀነስ ፍሬያማ እንዳንሆን በማድረግ እይታችንን ከሚጋርዱ ነገሮች ነፃ መሆን ማለት ነው። ሕይወታችንን ለአንድ አፍታ ቆም ብለን መመልከት መካን እንድንሆን ከሚያደርጉንና በብቸኝነታችን የተነሳ ከሚፈጠሩት ገንቢ ካልሆኑ ሐሳቦችና ከራስ ወዳድነት መንፈስ ወንድሞቻችንን መገናኘት እንዳለብን ከሚያስረሳን ጫናዎችና መከራዎች ሁሉ ችላ እንድንል ከሚያደርጉን ነገሮች ነፃ እንድንወጣ ያደርገናል። ሕይወታችንን ለጥቂት ጊዜ ቆም ብለን መመልከት በውስጣችን ያለውን ባዶነት እንድንመለከት ጊዜያዊና በነው የሚጠፉ ነገሮችን ከስር መሠረታችን ከሚለያዩን ነገሮች ነባር ከሆኑ ግንኙነቶች የሚለያዩንን እሴቶቻችንን ጠብቀን እንዳንሄድ ከሚያደርጉ ነገሮችና ጉዞዎቻችንን በማስተዋል እንዳንጓዝ የሚያደርጉ ነገሮችን ነቅሰን ለማውጣት ይረዳናል። ስለዚህም ለአፍታ ያህል ቆም ብላችሁ ሕይወታችሁን ተመልከቱ፣ ሕይወታችሁንም መርምሩ። የበጎ አድራጎት ተግባራትን እንዳንፈጽም የሚከለክሉን ነገሮችን በመመልከት የእምነትንና የተስፋን ነበልባል ተቀጣጥሎ እንዲቀጥል አድርጉ። ሕያው በሆኑ ሰዎች ፊት ላይ የእግዚአብሔር ርኅራኄንና በጎ ሥራ በመካከላችን ውስጥ እየሠራ መሆኑን ተመልከት። ዕለት በዕለት በሕይወታችን ውስጥ ወደ ፊት ለመጓዝና ብዙ አሳሳቢ ጉዳዮችንና አስቸጋሪ ሁኔታዎች ቢያጋጥሟችሁም ቤታቸውን የፍቅር ትምህርት ቤት ለማድረግ የሚጥሩ ቤተሰቦችን ፊት ተመልከት። የወደፊቱን ዕድሎችንና ተስፋዎችን በመፈለግ የወደፊቱን ዕድሎችን በጉጉት የሚጠባበቁ የሕፃናትንና የወጣቶችን ፊት ተመልከት። ሕያው የሆነ የፍቅር አካሄዳችንን በእኛ ራስ ወዳድ መንፈስና በትናንሽ ስሌቶች ምክንያት ሊደናቀፍ ይችላል። የሕዝቦቻችን ሕያው ማስታወሻ የሆኑትን በዕድሜ ምክንያት የፊት ገጽታቸው የተጨማደደ አዛውንቶችን ፊት ተመልከት። በእነርሱ የፊት ገጽታ ላይ የእግዚአብሔርን የጥበብ ሥራ እንመለከታለን። የታመሙ ሰዎችንና እነርሱን የሚንከባከቡ ሰዎችን የፊት ገጽታቸውን እንመልከት። በእነርሱ የፊት ገጽታ ላይ በበሽታ ተጠቂ መሆናችንንና ለእነርሱ የሚደረገውን አገልግሎት ሁሉም ሰው ሊተካ የማይችል በገንዘብ ሊተመንም የማይችል ዋጋ እንዳለው እንድንረዳ ያደርገናል። በስህተቶቻቸው ተጸጽተው ስህተቶቻቸውንና ጥፋታቸውን ለማስተካከል የሚጥሩ ሰዎችን ከዚህ ዕጣ ፈንታቸው ለመውጣት የሚታገሉና የሚጨነቁ ይህንን ሕይወታቸውን በመቀየር ወደፊት መጓዝ የሚፈልጉ ሰዎችን ፊት ተመልከት። በተለያዩ ምስቅልቅሎች ምክንያት ተቸንክረው ለሚገኙ ሰዎች እጁን የሚዘረጋውን በሕይወታቸው ላይ ከፍተኛ የሕይወት ጫና የተጣለባቸውን ሰዎች፣ ተስፋ ለቆረጡና ልባቸው የተሰበረባቸውን ሰዎች በመስቀል ላይ ሆኖ በፍቅርና ለእኛ በቀጣይነት ተስፋን የሚሰጠንን የኢየሱስን ፊት እንመልከት እናሰላስልም። ያለምንም ልዩነት ለሁሉም ሰዎች ፍቅር ሲል በመስቀል ላይ የተሰቀለውን የክርስቶስን እውነተኛ ማንነት የሚገልጸውን የፊት ገጽታውን ተመልከቱና አሰላስሉ። እርሱ የተሰቀለው ለሁሉም ነው። እነሆ ለሁሉም ነው። በተስፋ ተሞልተን እንዳንተማመን የሚያደርገንን የሰይጣን መንፈስ ማሸነፍ እንድንችል የግድየለሽነት መንፈስን አውልቀን መጣል እንችል ዘንድ የሚያስችለንን የእርሱን ፊት እንድንመለከት ይህ የዓቢይ ጾም ጥሪ ያቀርብልናል። ይህም የክርስቶስ ፊት የእግዚአብሔር መንግሥት መውረስ ይቻላል ብለን እንድንናገር ያደርገናል። ለአፍታ ያህል ቆም ማለት መመልከትና ማሰላሰል። ወደ አባታችሁ ቤት ተመለሱ። ያለምንም ፍራቻ በጉጉት ተከፍተው ወደሚጠብቁን በምህረት ተሞልተው ወደሚጠባበቁን የእግዚአብሔር እጆች እንመለስ። ያለምንም ፍራቻ ተመለሱ። ይህ የአብይ ጾም ወደ እውነተኛው አባታችንና አባታችን ቤት የመመለሻ ትክክለኛ ወቅት ነው። ልባችን እንዲነካ የምንፈቅድበት ወቅት ነው። በክፋት መንገድ ላይ በመመላለስ የምናተርፈው ነገር ቢኖር ተስፋ መቁረጥና ትካዜ ብቻ ነው። እውነተኛ ሕይወት ከዚህ የተለየ መሆኑን ልባችን በሚገባ ያውቀዋል። እግዚአብሔር በፍጹም አይሰለችም፣ ለወደፊቱም አይሰለችም፣ እጁንም መዘርጋት በፍጹም አይሰለችም። የእግዚአብሔርን ይቅርታ በማግኘታቸው የተነሳ እየተደሰቱ የሚገኙትን ሰዎች ደስታ ለመጋራት ያለ ፍርሃት ወደ እርሱ ተመለሱ። የእግዚአብሔርን ማዳንና አጽናኝ የሆነውን የእርሱን ርኅራዬ ለመለማመድ ወደ እርሱ ያለ ፍርሃት ተመለሱ። እግዚአብሔር በኀጢአት ምክንያት የተፈጠሩ ቁስሎችን ይፈውስ ዘንድና ለአባቶቻችን አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከሥጋችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ በማለት የገባውን ቃል ኪዳን በእኛ ይፈጽም ዘንድ ወደ እርሱ ያለ ፍርሃት እንመለስ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንችስኮ እንደ ጎርጎሮሳውያኑ የቀን አቆጣጠር ባለፈው ረቡዕ ዕለት የተጀመረውን አብይ ጾምን አስመልክተው በእሳቸው መሪነት ባሳረጉት መሥዋዕተ ቅዳሴ ላይ ያሰሙትን ስብከት ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።